Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬው ሰኞ 29 ቀን 2008 ዓ.ም ፕሮግራማችን ጀመረ።
ያው ፈተና የወጣበት አግባብ ብዙ ርቀቶችን ከሄደ በኋላ ነው እና ከትምህርት ሚኒስቴር ወጥቶ ከተጓጓዘ እና አምስት የፈተና ጣቢያዎች ላይ ከደረሰ እና ሁሉ አድሮም ነው። እቅዱ የሚያስማማና ጥሩ እቅድ የነበረው የባለፈው እቅድ ነበር። ይሄ ብችግር የታቀደ እቅድ ነው ብዬ ነው የሚወስደው። ህብረተሰቡን በዚያው ልክ መውሰድ አለበት ነው።
በትምህርት ሚኒስቴር የኮሚኒኬሽንስ ጉዳይ ዳይሬክቶሬት ዳይሬክተር ተወካይና ከፍተኛ ባለሙያ አቶ አህመድ ሲራጅ ይባላሉ።
እያወዛገበ በሚገኘው የከፍተኛ ሁለተኛ ደረጃ ትምህርት ቤት ተቋማት መግቢያ ወይም መልቀቂያ ፈተና ጉዳይ ከተናገሩት የተወሰደ ነው። ዝርዝሩ ለዕለቱ አብይ ርዕስ ተይዟል።
ህጻናት ልጆቹን ያጣ፣ ወንድሙን ያጣ፣ ልጁን ያጣ አባት ጉዳይ ነው እኮ የምናነሳው። እርምጃ ይወሰዳል፣ እርምጃ ሊወሰድ ነው በሚባለው መደለል አይቻልም። እርምጃዎቹ የት አሉ?
የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ዝርዝሩ በመጽሔት ይቀርባል።
ዛሬ መደበኛ ቅንብሮቻችን ሳምንታዊ ስፖርት፣ አፍሪካ ነክ ርዕሶችና ጤና ናቸው።
ጤና ይስጥልን፣ እንደምን አምሽታችኋል አድማጮቻችን። የዛሬ ፕሮግራም አስተናጋጆቻችሁን ያዳነች ፍስሐዬና
እኔም አዲሱ አበበ ነን። በቅድሚያ የዓለም ዜና እናሰማለን። ኬንያ ዳዳብ የሚገኘውን የስደተኞች ሰፈር ከዘጋች ከ300,000 በላይ የሚሆኑትን ሶማሊያውያን ስደተኞች ለመቀበል የሚያስችል እቅድ ማውጣት እንደሚፈልጉ የሶማሊያ ፕሬዚዳንት ተናገሩ። ፕሬዚዳንቱ ሐሰን ሼክ መሐመድ ዛሬ ይህን የተናገሩት በምስራቅ ኬንያ የሚገኘውን ከዓለም ትልቁ የስደተኞች ሰፈር የሚባለውን ቦታ ከጎበኙ በኋላ ነው። ፕሬዚዳንቱ ዳዳብ የስደተኞች ሰፈርን ለመጎብኘት የመጀመሪያው በስልጣን ላይ ያለ የሶማሊያው ፕሬዚዳንት ሆነዋል። የሶማሊያውን ፕሬዚዳንት ከተቀበሉት በርካታ የኬንያ ባለሥልጣኖች መካከል አንዱ የሆኑት የአገር አስተዳደር ሚኒስትሩ ጆሴፍ እንካይሴሪ መንግስታቸው የስደተኞቹን ሰፈር እንደሚዘጋ አረጋግጠዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎትና ሌሎችም ስደተኞችን ሰፈር እንዳይዘጋ የተማጸኑ ቢሆንም ለ25 ዓመታት ያህል የዘለቀው የስደተኞቹ ሰፈር መዘጋቱ የማይቀር እንደሆነ ባለሥልጣኑ አረጋግጠዋል። አክለውም ኬንያ የስደተኞቹን ሰፈር ለመዝጋት ወስናለች። ስደተኞቹ በሰላም እንዲመለሱ ለማድረግ ግን ከሶማሊያ መንግስትና ከተባበሩት መንግስታት ድርጅት የስደተኞች አገልግሎት ጋር እንተባበራለን ብለዋል። የሶማሊያው ፕሬዚዳንት ስደተኞቹ ወደ አገራቸው መመለስ አለባቸው፣ አገሪቱን እነሱ ለመቀበል ዝግጁ እንድትሆን እፈልጋለሁ ብለዋል። የቪኦኤ ሶማሊኛ ዝግጅት ክፍል ባልደረባ ያጠናቀረው ዘገባ አለ፣ ሰሎሞን አባቴ ያቀርበዋል።
ፕሬዚደንት ሐሰን ሼህ ማህሙድ በዓለም ግዙፉን የስደተኞች መጠለያ መንደር ሲጎበኙ ማዕከላዊ መንግሥቷ ከተንኮታኮተ ወዲህ ባለፉት 25 ዓመታት የመጀመሪያው ሥራ ላይ ያለ የሶማሊያ መሪ መሆናቸው ነው። ሚስተር ሐሰን የዛሬውን የኬንያ ጉዟቸውን ያደረጉት ሌሎችም የመንግሥታቸው ሹማምንት የሚገኙበትን ቡድን መርተው ነው። ዳዳብ ላይ ከስደተኞቹ የሀገራቸው ልጆች መሪዎች ጋር ተወያይተዋል። ፕሬዚደንቱን የኬንያ ባለሥልጣናት የተቀበሏቸው በሞቀ መንፈስ እንደሆነ ተዘግቧል። የሀገር ግዛት የካቢኔ ጸሐፊ ጆዜፍ ንካይሴሪ በጋሪሳ ገረገዢ ናጢፍ ጃማ የተመሩ የአካባቢ ባለሥልጣናት፣ የኬንያ ፓርላማ እንደራሴዎች፣ ቁጥሩ በርከት ባለ የሀገሪቱ ጸጥታ ጠባቂ ታጅበውና አጅበው ነው የሶማሊያውን ፕሬዚደንት ያስተናገዷቸው፣ ዳዳብን ያስጎበኟቸው። ናይሮቢ ይህንን በግዝፈቱ አቻ አልባ መንደር እዘጋለሁ ብላ በወጠነችውና ባወጀችው ዕቅድ እንደምትገፋ አጥብቃ እየተናገረች ነው። የለም ይላሉ ፕሬዚደንት ሐሰን ሼህ መሐሙድ፣ ሰዎቼን ለእናት ምድራቸው ማብቂያ የተሻለ መንገድ ሊኖር ይገባል። እዚያው ዳዳብ ላይ ዛሬ ለስደተኞቹ ወገኖቻቸው ባደረጉት ንግግር ያሰሙት መልእክት ነው። እኛ አሉ ኬንያ፣ ሶማሊያና የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ማለታቸው ነው።
ምንነቱ ወዳልታወቀ መድረሻ ድንገት በምትመለሱበት ሁኔታ ላይ ጨርሶ አልተነጋገርንም፣ አልተስማማንምም። መጠለያ፣ ትምህርት፣ የጤና አገልግሎት ወዳልተመቻቹበት ስፍራ ተገፍትራችሁ እንድትመለሱ አንፈልግም። ቢያንስ እዚህ እየቀረቡላችሁ ያሉ አገልግሎቶችን እዚያም እንድታገኙ እንፈልጋለን።
ኬንያ ስላደረገችላቸው ችግርና መከራ ያበረራቸውን ሰዎቻቸውን ጠብቃ ለተራዘመ ጊዜ ስለማስተናገዷ ፕሬዚደንት ሐሰን አመስግነዋል። አንድ ቀን ግን አሉ ሐሰን፣ በዚያ መንደር ያሉ ሶማሊያውያን ወደ ምድራቸው ተመልሰው ሀገራቸውን መልሰው ይገነባሉ።
ከስድስት ዓመታት በፊት ነጻ ያወጣችው ደቡብ ሱዳን የሽግግር መንግሥት በመመስረት ስታካሄደው የነበረውን የእርስ በርስ ጦርነት አቁማለች። ከሁለት ዓመታት በኋላም ምርጫ ይካሄዳል። የዲንቃ ጎሳ አባል የሆኑት ፕሬዚደንት ሳልቫኪር ኒውዮርክ ከሆኑት ምክትል ፕሬዚደንት ሪያክ ማቻር ጋር እየሰሩ ነው። የእርስ በርሱ ጦርነት ከመጀመሩ በፊት እንደነበረው ማለት ነው። እስካሁን ባለው ጊዜ የሰላሙ ስምምነት የጸና ይመስላል። ዩናይትድ ስቴትስ እና ሌሎች በጥንቃቄ እየተመለከቱ ነው። ሶፕሃን ኦክራዲ የተባሉ የውጭ ጉዳይ ፖሊሲ መጽሔት ጸሐፊ ግን የሰላሙ ሁኔታ ቋፍ ላይ እንደሆነ ጠቁመዋል።
የላይቤሪያ ፕሬዚዳንት ኤለን ጆንሰን ሰርሊፍ የምዕራብ አፍሪካ አገሮች የኢኮኖሚ ማህበረሰብ ወይም ኢኮዋስ መሪነቱን ተረከቡ። ሰላምና ጸጥታ ለማስፈን ቃል ገብተዋል። አባል አገሮች አሸባሪነትን ለማሸነፍ የበለጠ ጥረት እንደማያደርጉም ጥሪ አቅርበዋል። ፕሬዚዳንት ሰርሊፍ የኢኮዋስ መሪነቱን የተረከቡት ከሴኔጋሉ ፕሬዚዳንት ማኪሳሊ ነው። ሰርሊፍ የተመረጡት ባለፈው ሳምንት ማብቂያ ላይ በሴኔጋል መዲና ዳካር በተደረገው የምዕራብ አፍሪካ አገሮች የኢኮኖሚ ማህበረሰብ ወይም የኢኮዋስ ጉባኤ ላይ ነው።
ቻይናና ዩናይትድ ስቴትስ በየዓመቱ በደቡብ ቻይና ባህር አካባቢና በኮሪያ ባህረ ገብ መሬት ካሉት ውጥረቶች አንስተው እስከ የመዋለ ንዋይ መሰናክሎች ድረስ በሚካሄዱ ነጥቦች ላይ በከፍተኛ ደረጃ ይነጋገራሉ። ዩናይትድ ስቴትስ ባለሥልጣኖች የሚያካሂዷቸው ንግግሮች ሁኔታዎችን ለማረጋጋት ሰፊ ይዘት ያላቸው ግንኙነቶችን ለማሻሻልና መቃቃሮችን ለመቀነስ እንደሚረዱ ጠቁመዋል። የሰብአዊ መብት ተሟጋች ቡድኖች ግን በዓመታዊ ጉባኤ የሰብአዊ መብት ጉዳይ ትኩረት ማግኘት ይኖርበታል ይላሉ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አሜሪካ፣ ቻይናና የእስያ ፓሲፊክ ከጎረቤቶቹ አገሮች በደቡብ ቻይና ባህር ላይ ያላቸውን ጠብ በዲፕሎማሲያዊ መንገድ እንዲፈቱ ጥሪ እያደረጉ መሆናቸውን ገልጠዋል። ጆን ኬሪ ዛሬ ይህን የተናገሩት የዩናይትድ ስቴትስና ቻይና በየዓመቱ የሚያደርጉት የስትራቴጂክና የኢኮኖሚ ንግግር ስምንተኛ ስብሰባ በተጀመረበት ወቅት ነው። ቻይና በደቡብ ቻይና ባህር ባዶ ደሴቶች ላይ ወታደራዊ ተቋማት እየገነባች በመሆኗ በአካባቢው ውጥረት ሰፍኗል። ታይዋን፣ ቪየትናም፣ ፊሊፒንስ፣ ብሩናይ እና ኢንዶኔዥያ ብዙዎቹን ደሴቶች የእኛ ናቸው ይላሉ። $5 ትሪሊዮን የሚገመት ዓመታዊ ንግድ በደቡብ ቻይና ባህር ያልፋል። ከፍተኛ የጋዝና የነዳጅ ዘይት ክምችትም አለው ተብሎ ይታመናል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በተባበሩት መንግስታት ድርጅት 71ኛ ጠቅላላ ጉባኤ ጎን በስደተኞች ጉዳይ ላይ የመሪዎች ጉባኤ እንደ አውሮፓ አቆጣጠር በመጪው መስከረም ወር ያስተናግዳሉ። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ከቋሚ የድርጅቱ ተወካዮች እንዲሁም ስብሰባውን አብረው ከሚያስተናግዱት ካናዳ፣ ኢትዮጵያ፣ ጀርመን፣ ዮርዳኖስ፣ ስዊድን ተወካዮችና ከመንግስታቱ ድርጅት ዋና ጸሐፊ ጋር ተገናኝተው ተነጋግረዋል ሲሉ የብሔራዊ ጸጥታ አማካሪ ሱዛን ራይስ ባወጡት መግለጫ ገልጸዋል። ጉባኤውን የሚያስተናግዱት መሪዎች የጉባኤውን ዓላማ ለማራመድ በቅርቡ ተባብረው ለመስራት ቃል እንደገቡም ጠቁመዋል። በዓለም ደረጃ 20 ሚሊዮን የሚሆኑ ስደተኞች ስላሉ ስደተኞቹን የመርዳትና ደህንነታቸውን የመጠበቁ ተግባር ዓለም አቀፍ ጥረት ያስፈልገዋል። ጉባኤውን የሚመሩት ሁሉም ዓለም አቀፍ ማህበረሰብ ስደተኞቹን ለመርዳትና ለመጠበቅ የበለጠ መስራት እንደሚያስፈልግ ገነዘባሉ ሲሉም ሱዛን ራይስ አውስተዋል። ከፍተኛ ብዛት ያላቸው ስደተኞች አደገኛና ህገወጥ የሆነ ዘዴ እየተጠቀሙ እንደሆኑ፣ በገቡባቸው ሀገሮችም ለህጋዊ የስራና የትምህርት ዕድል ተደራሽነት እንደማያገኙ ሱዛን ራይስ ባወጡት መግለጫ ጠቅሰዋል።
በመጨረሻም ሙስሊሞች የራማዳን በዓልን ዛሬ ማክበር ጀምረዋል። የጾም ወር የሚጀመርበት ጊዜ ማለት ነው። አማንያኑ ቀኑን ሙሉ ምግብና የሚጠጣ ነገር ሳይቀምሱ አብዛኛውን ጊዜ ጸሎት እያደረጉና ቁርአንን እያጠኑ ያልፋሉ። መጥፎ የሚባሉ ተግባሮችን ሁሉ ለማስወገድ ይጥራሉ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ዋይት ሀውስ ቤተ መንግስት ሆነው ባወጡት መግለጫ በዓለም ዙሪያ ላሉት ሙስሊሞች መልካሙን ሁሉ ተመኝተዋል። ሙስሊም አሜሪካውያን የተቀደሰውን ወር በሚያከብሩበት በአሁኑ ወቅት ሁላችንም አንድ የአሜሪካ ቤተሰብ መሆናችንን ያስታውሰኛል። ሊከፋፈሉንና የእምነት ነጻነትን ለመገደብ የሚፈልጉ ድምፆችን አንቀበልም በሚለው ነጥብ ላይ ከሙስሊም አሜሪካውያን ጎን በአጽንኦት እቆማለሁ ሲሉ አስገንዝበዋል ኦባማ። አሜሪካውያን በዓለም ዙሪያ በሚካሄዱ ግጭቶችና ትግሎች የተፈናቀሉትን በሚሊዮኖች የሚቆጠሩ ሰዎችን እንዲያስቡም ኦባማ ጥሪ አድርገዋል። አድማጮች፣ ዜናው አበቃ።
የዓለም ዜናውን አደመጥን። በሁለተኛው ክፍለ ጊዜ የሚቀርቡት አንዳንዱን ለቅምሻ።
እነዚህም አንዱ ስፖርት ነው፣ ከዛም አፍሪካ ነክ ርዕሶች፣ እንዲሁም ጤና መደበኛ ቅንብሮቻችን ናቸው። አሁን የዕለቱ አብይ ርዕስ
የዘንድሮ ዓመት የከፍተኛ ትምህርት ተቋማት መግቢያ ፈተና ሾልኮ በመውጣቱና የሁለት ፈተና ጥያቄዎች ከነ መልሳቸው በማኅበረሰባዊ ሚዲያ በመሰራጨቱ የትምህርት ሚኒስቴር ሊሰጥ የነበረው ፈተና ተሰርዞ ከሰኔ 27 እስከ ሰኔ 23 እንዲሰጥ መወሰኑን ካስታወቀ በኋላ በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎችና በውጭ ሀገር የሚገኙ የድምጻችን ይሰማ የድጋፍ ግብረ ኃይል አባላት ተቃውመውታል። በተለይ በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎች ፈተናው ለሁለት ወራት የሚዘገይ የማይራዘም ከሆነ ተመሳሳይ እርምጃ እንደሚወስዱ አስጠንቅቀዋል። እነዚህን ተቃውሞዎች በተመለከተ በትምህርት ሚኒስቴር የኮሚኒኬሽንስ ጉዳይ ዳይሬክቶሬት ዳይሬክተር ተወካይና ከፍተኛ ባለሙያ አቶ አህመድ ሲራጅ ጽዮን ግርማ አነጋግሯቸዋለች። ቀጥሎ ይቀርባል።
በነገራችን ላይ ቀደም ሲል የትምህርት ሚኒስቴር ሊሰጥ የነበረው ፈተና ተሰርዞ ከሰኔ 27 እስከ ሰኔ 30 እንዲሰጥ ተወስኗል ተብሎ ይያዝልን 23 አይደለም። አሁን ወደ ጽዮን ዘገባ።
በጣም አመሰግናለሁ አቶ አህመድ። እንግዲህ ባለፈው ሳምንት የከፍተኛ ትምህርት መግቢያ ፈተና ተሾልኮ በመውጣቱ ምክንያት ተሰርዟል። አሁን ደግሞ ከሰኔ 27 እስከ ሰኔ 30 ባለው ጊዜ ውስጥ ይሰጣል ተብሏል። ለዚህ ፈተና ሾልኮ መውጣት ኃላፊነቱን የወሰዱ አካላትና የእስልምና እምነት ተከታዮች በዚህ ቀን መወሰዱ አግባብ አይደለም፣ አሁንም ሊቀየር ይገባል፣ ምክንያቱም በቂ ጊዜ የላቸውም ተማሪዎቹ፣ አሁንም ደግሞ የእስልምና እምነት ጾምና በዓሉ ላይ ነው የሚውለው አካባቢው ላይ ና ይሄ ሊሆን አይገባውም ብለው ተቃውሟቸውን አሰምተዋል። ና በዚህ ተቃውሞ ላይ ምንድን ነው ትምህርት ሚኒስቴር የሚለው?
ያው ፈተና የወጣበት አግባብ ብዙ ርቀቶችን ከሄደ በኋላ ነው ና ከትምህርት ሚኒስቴር ወጥቶ ከተጓጓዘ ና አምስት የፈተና ጣቢያዎች ላይ ከደረሰ ና ውሎ አድሮም ነው። እቅዱ የሚያስማማ ና ጥሩ እቅድ የነበረው የባለፈው እቅድ ነበር። ይሄ ብችግር የታቀደ እቅድ ነው ብዬ ነው የሚወስደው። ህብረተሰቡን በዚያው ልክ መውሰድ አለበት ነው። ምንድን ነው የተደረገው? ፈተና ማሳተም። በእርግጥ መጠባበቂያ ፈተና በእጃችን ላይ ነው የነበረው። እሱን ፈተና ነው ወደ ማሳተም የምናስገባው። እሱን ፈተና ማሳተም፣ ማስጠረዝ፣ ማሳሸግ፣ ማጓጓዝ፣ አጓጉዞ በ805ቱም ከሀገር ውጭም ያሉ አንድ ሶስት ጣቢያዎች ሱዳን ካርቱም ላይ ያለን፣ ሳውዲ አረቢያ ሪያድ እና እንዲሁም ጅዳ ላይ ያለን አጠቃላይ እነዚህ ቦታዎች ሁሉ ለማድረስ 23 ቀን ነው ማክሲመም። በቃ ቀን ከሌሊት ተሰርቶ የሰው ኃይልን ተጨምሮ ተብሎ የተወሰነው እና ከዚህ አንጻር የተረፉት ቀናት ያው ለአንዳንድ ለሎጂስቲክ እና ለስምሪት ስራዎች የሚውሉ ናቸው እና ምንም አልተረፍም ማለት ነው። አሁን የሙስሊሞች በዓል በዚህ በ27 እና 30 መካከል እንደሚሆን ይጠበቅ ነበር። ይሄ በእርግጥ በደንብ ታይቷል። ግን ምንድነው የጨነቀን? አንድ ለተማሪዎችም ተማሪዎችንም ከጭንቀታቸው ለመገላገል መፍጠን አለብን ተብሏል። ባለሙያዎችም ዱሮ የማይሰሩትን ስራ ነው በ23 ቀናት ማድረስ ማለት። ይህ ስራ 3 ወራት በላይ የሚጨርስ ስራ ነው። አሁን ፈተና ማሳተም፣ ማስጠረዝ፣ ማጓጓዝ እና ያልኩት ነገሮች ማለት ነው። ብዙ ተማሪዎች ፈተና ነው እና ይህን እንግዲህ ስራ አመት በዓሉ 30 ላይ ነው ይችላል ወይ 29 ላይ ሊመጣ ይችላል፣ አንዳንድ 28 ሊሆን ይችላል ተብሎ ያው አለ መላምት የተቀመጡና ስለዚህ በዓሉን ይሻሻልን ካል አጠቃላይ ይህን ሳምንት ለቅን ወደዛኛው መግባት አለብን የሚል መጣ። ባለሙያዎቹም እነኝ ነው ችግሩ የጋራ ችግር ተብሎ እንደ ሀገር ችግሩን ሼር ከማድረግ አንጻር ሌላ ጊዜ የማይሰራውን ስራ ትልቅ ኮሚትመንት ገብቶ ሰርቶ እንደዚህ ቀን ከሌሊት ሰርቶ በ23 ቀን ይሄን ያህል ስራ ሲያደርሱ አንድ ሳምንት በዚህ መካከል አይድል ማድረግ በማስም እንደዛው ጫና ይቀጥላል። ግን አንድ ሳምንት ንዘለንና እዛ ጨመንማ ጫናውን የበለጠ የሚያጠናክር ነው የሚሆነው እና ያው ህዝቡም ይረዳናል። ይሄ በጨንቅ የታቀደ እቅድ ስለሆነ ስለዚህ ይህንን የአመት በዓል ቀን ፍሌክሲብል ሆነን አልፈ ነው አውቶማቲካሊ ነገ አመት በዓል ነው ሲባል ፈተና እንደሌለ ታውቆ በተቻለ መጠን ኖርማል ስኩላችንን በማይነካ መልኩ እርማቱንም አፍጥነን ውጤት አወጣጡንም ምድብ ማስመረጡንም ማሳወቁንም ጥበላውንም እንደዚያው ብዙ ነገሮች ነው የምንነካኩትና ሁለት ነገር ያው ወደዋቻልም እንግዲህ አንድ ነገር ለማድረስ እንትስቲ አንድ ነገር ኮምፕሮማይዝ ያደርጋል። አንዱን ነገር ወጣለ ስቲ አንድ ነገር የምንጠባጠም ነገር አይጠፋምና ከዚህ አንጻር ነው ሁሉንም ማስታረቅ ያልቻልነው።
እንግዲህ አቶ አህመድ ይሄ ነገር እንደዚህ በጣም አስጨናቂ ውስጥ የሚከት ከሆነ መጀመሪያ ይሄን ኃላፊነት የወሰዱት በውጭ የሚገኙ የኦሮሞ ተቃውሞ አስተባባሪዎችም አስቀድመን ይሄን ነገር ተናግረን ነበር። በተለያየ መንገድ ኦሮሚያ በከረመበት በስድስት ወር ውስጥ በከረመበት የተቃውሞ እንቅስቃሴ ምክንያት ተማሪዎች አልተማሩም፣ እንዴት አንድ ተማሪ ሳይማር ሊፈተን ይችላል ብለን ማስጠንቀቂያ ሰጥተን ነበር፣ ውይይት አድርገን ነበር፣ እንዲሰረዝ ይሄ ፈተና ወደ ሌላ ጊዜ እንዲተላለፍ ተማሪዎቹ ጊዜ እንዲሰጣቸው ጠይቀን ነበር ብለዋል። አሁን እንደዚህ ትምህርት ሚኒስቴርንም መንግስትንም አስጨናቂ ሁኔታ ውስጥ የሚከት ከሆነ ለምን መጀመሪያውኑ ግምት ውስጥ ተከቶ እንዲራዘም አልተደረገም?
እኔ ያው የተሰራውን ስራ መናገር ነው። በእርግጥ ሰሪ አካል አይደለም እና ግን የቸገራቸው ነገር እንግዲህ ምክንያቱንም ማጥብጥን ለህዝቡ ማድረስ ስላለብን መቼም ኦሮሚያ አካባቢ ያው እንቅስቃሴዎች እንደነበሩ እናቃል። እንቅስቃሴዎቹ ሲባል ሜካፕ ክላሶች በክልሉ እንዲመቻች አቅጣጫም ተቀምጧል። በዚህ ተማምኖ ነው ፌዴራል መንግስትና የክልል መንግስትም ሲሰራ የነበረው። ሆኖም ግን እንቅስቃሴ መዛባት ባህሪ ነበሩ። ዛሬ እዚህ ጋር እዚህ ጋር ደግሞ ያቁምና ዛሬ እዛ ጋር እያለ አንዳንድ ቦታ ላይ ግን በጣም የቆየበት እንትን አለ እና እነዚያ ቦታዎች ያው በአጋጣሚ በሜካፕም በምንም በፍጹም ሊካካሱ የማይችሉ ናቸው ተብለው የተለዩት ፌዴራል ፈተናዎች ኤጀንሲ ማለት ነው ለትምህርት ሚኒስቴር ተጠሪ ለሆነው በደብዳቤ ነው እንግዲህ ከኦሮማ ክልል የተላከው ማለት ነው። በዛ መሰረት ነው የተለዩትን ትምህርት ቤቶች ብቻ አቅጣጫ ይዞ ትምህርት ሚኒስቴር እየሰራ ነበር ማለት ነው። ለዚህ ደግሞ በቂ አይደለም በሚለው የኦሮሚያ ክልል ትምህርት ቢሮ ኃላፊዎች ሊያግዙን ይገባልና
ፈተናው መውጣቱን ሾልኮ መውጣቱን አውቃችሁ ትምህርት ሚኒስቴር አውቆ ነበር ቀኑን ወደ ሌላ ቀን እንዲያሻግር ፈተናው እጃችን ላይ አለ፣ ይሄ ፈተና ይኸውና እጃችን ላይ አለ ብለን አሳውቀን ነበር ብለው በቃለ ምልልስ ወቅት ተናግረው ነበር። አቶ ጀዋር መሐመድ የኦሮሞ የተቃውሞውን እንቅስቃሴ ወክለው ከዚህ ከውጭ ሀገር በኢሜይል ስንልክላቸው ነበረ፣ ፈተናው እጃችን መኖሩንም ጠቅሰን ልከንላቸው ነበር ብለዋል። እና ይሄን አልታየም ነበር በትምህርት ሚኒስቴር በኩል
ባይዘው ፈተና ሁልጊዜ ፈተና ሲኖር እውከቶች ይኖራሉ። ለምሳሌ ያህል ማንሳት እችላለሁ። አምና ፈተና ስጀመር ልክ አዋሳ ላይ ሺት ወጣ ምናምን ተብሎ ድሬዳዋ አካባቢም ሽሚሌ ዞን መሰለኝ ፈተና ወጥቷል ተብሎ ውስጥ ለውስጥ ይወራ ነበርና በጣም ተማሪዎችን የሚረብሽ ነገር ነበር። ክትትል በጣም ተደርጎ ነበር፣ የአዋሳውም ተደርጎ ነበር። መጨረሻ ላይ ግን ሲመጣ ምንም የተገኘ ነገር የለም። ውጤቱ ብላ ሲታይ ኖርማል ትሬንድ ነው። የሽሚሌ አካባቢም የአዋሳውም ያው ነው።
ይሄም እንደዛ መስሏችሁ ነው?
አይገኝም፣ ሁሉ ይባላል አይገኝም። አቤት
ይሄኛውም እንደዛ መስሏችሁ ነው?
ሊሆን ይችላል እንግዲህ። አሁን አመራሮቻችን በፊት ብዙ ጊዜ የማጣራት ስራ ይደረጋል። የአምና ሺት ኢዲት አድርጎ ምናምን የለም። ያለፈውን አመት በአዶቤ ፎቶሾፕ ኢዲት አድርጉና ሺቱን ቀርጠው ፌስቡክ ላይ ያስቀምጣሉ። እንትኑ ስታይ ያ ሳይሆን ይቀራልና ብዙ ጊዜ የውሸታም እረኛ ነገር ሆነና እሱም ለማዘናጋት አስተዋጽኦ አለው ብዬ ወስዳለሁ። በተረፈ ደግሞ ፈተና ለማመሳከር ባለስልጣን ስለተኮነ ሀገር አቀፍ ፈተናን በአግባቡ የታሸገ በቃል የታሸገም ፈተና ለማመሳከርም ዝም ብሎ በሮመርስ እና በምናምን በጣም ከባድ ነው እና
በአቶ ጀዋርንም ስናነጋግራቸው የሚሉት ምንድን ነው፣ አሁንም ቢሆን ፈተናው ሾልኮ መውጣቱ ለመስረቅ የታሰበ አይደለም። እንደሱ ታስቦ ቢሆን ኖሮ በድብቅ ኦሮሚያ ክልል ለሚማሩ ተማሪዎች መልሱን ሰጥተን እንዲፈተኑ ማድረግ እንችል ነበር። ነገር ግን የእኛ ፍላጎት አሁንም ያልተማሩ በኦሮሚያ ክልል ላይ ትምህርታቸውን ያልተከታተሉ ተማሪዎች ሊፈተኑ አይገባም የሚል ነውና አሁንም በተባለው ቀን የሚሰጥ ከሆነ ተመሳሳይ እና ወይም ደግሞ ከእሱ ጋር ተመጣጣኝ የሆነ እርምጃ ለመውሰድ ተዘጋጅተናል ብለዋል። ለዚህ ምንድን ነው የምትሰጡት ምላሽ? አሁንም በቀኑ ነው በቃ ትምህርት ሚኒስቴር አይቀይርም ቀኑን?
እኛ እንግዲህ አሁን የምንለው ትምህርት ሚኒስቴርም በተቻለ መጠን ከበፊት የበለጠ ጥንቃቄ እንደሚያደርግ፣ ጥንቃቄያችን እንደሚጨምር፣ የተለያዩ ቴክኖሎጂዎችንም እንደምንጠቀም። በእርግጥ የሰው ልጅን ተቆጣጥሮ አይቻልምና ይሄ ነገር እንደ ሀገር ነው ሳራውም እንደ ሀገር ነው የሚሆነውና እዚህ ላይ አሁን ትምህርት ሚኒስቴር የኦሮሚያ ክልል ኤጀንሲያችን በደብዳቤ ባሳወቀው መሰረት በሐምሌ ወር ፈተና እንዲወስዱ የተላኩ ትምህርት ቤቶችና ተማሪዎች ነው። እንግዲህ ይሄ ነገር ያው ማንዴቱ ለኦሮሚያ ክልል ነው የተሰጠው፣ ለይቶ እንዲያመጡ ነው። ለይቶ አምጥተዋል። እንግዲህ እኛ ምንድን ነው አሁን እዚህ ላይ እንትን የምንለው ለምን ሁሉም አልወሰደም፣ ለምን ማጆሪቲውን አላመጣችሁም የሚል ነገር ይመጣ። እርማት ላይ ጊዜውን አዛተን ብንጀምር እርማት ላይ ችግር ያመጣብናል ነው። ግን ይህን ብቻ እንወስዳለን ብለን የገፋንበት ሁኔታ የለም። በየዋህነትም ብለን ሁሉንም እንትን ብንል ምናልባት ከአካዳሚ ካላንደሩ ላይ ዋጋ ያስከፍላሉና ከዚያ አንጻርም መረዳት ኖሮ እንደው
ይህን ጉዳይ አጣርቶ ለትምህርት ሚኒስቴር ያቀበለው አካልም እንደው የሆነ ሴ ቢኖረው እና ለህዝብ የሆነ መረጃ ብስል በጣም ደስተኛ ነኝ።
ከኦሮሚያ ትምህርት ቢሮ ጋር አልተነጋገራችሁም?
ያው አቅጣጫ ነው የሚቀመጠው። በተቻለ መጠን በሜካፕ የሚሸፈኑትን በሜካፕ እንዲሸፈኑ፣ በሜካፕ መሸፈን ያልተቻለውን ተለይተው ለነሱ ለብቻ ፈተና አዘጋጅተን ያው ሐምሌ 18 ነበር የተቆረጠው እና በዛ መልኩ ትሪት እናድርግ በሚለው ነው የተሄደው ማለት ነው።
እንግዳዋንና ጽዮንን እናመሰግናለን። ሁለተኛ ክፍል አለው ይሄ ውይይት፣ ነገ እንደሚቀርብ በዚህ አጋጣሚ ለአድማጮች አስታውሳለሁ። ወደ ቀጣዩ የመጽሔት ርዕስ እናልፋለን። በኦሮሚያ ክልል የተካሄደውን ተቃውሞ እንቅስቃሴ ተከትሎ ከ300 በላይ ሰዎች መገደላቸውንና ብዙ ሺዎች መታሰራቸውን የገለጠው የመድረክ ጠቅላላ ጉባኤ ድርጊቱን አውግዞ ገዳዮቹን ለፍርድ ለማቅረብ ተግባራዊ እንቅስቃሴም እየታየ እንዳልሆነ በድጋሚ ሊቀመንበር ተብለው የተመረጡት ፕሮፌሰር በየነ ጴጥሮስ ተናግረዋል። የመድረክን ጉባኤ የተከታተለው ዘጋቢያችን እስክንድር ፍሬው የሚከተለውን ሪፖርት አድርጓል።
በቅንነትና በታታሪነት ለማገልገል ቃል እንገባለን።
ዋነኛው የተቃዋሚዎች ስብስብ መድረክ በሳምንቱ መጨረሻ ያካሄደውና አመራሮቹንም የመረጠበት ጠቅላላ ጉባኤ ከዘንድሮ የኦሮሚያ እንቅስቃሴ በኋላ የመጀመሪያው ነው። ይሄው 12ኛ መደበኛ ጠቅላላ ጉባኤ የሀገሪቱን ወቅታዊ ሁኔታና የድርጅቱን እንቅስቃሴዎች በተመለከተ ሰፊ ውይይት ማድረጉን በማጠቃለያው የወጣው ያቋም መግለጫ አመልክቷል። ከተነሱት ወቅታዊ ሁኔታዎች አንዱ መንግስት በኦሮሚያ የተቃውሞ እንቅስቃሴ ወቅት የወሰደው የኃይል እርምጃ መሆኑም ተጠቁሟል። ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ ሆነው በተመረጡት በአቶ ገብሩ ገብረ ማርያም የተነበበው መግለጫ ይህንኑ የኃይል እርምጃ አውግዟል።
በአመቱ ውስጥ በኦሮሚያ ክልል በተነሳው የተቃውሞ እንቅስቃሴ ምክንያት በሰላማዊ ህዝብ ላይ የተወሰደው አግባብ ያልሆነ የኃይል እርምጃ ከ300 በላይ ለሆኑ ዜጎች ህይወት መጥፋት ምክንያት ሊሆን ችሏል። ከዚህም ሌላ በብዙ ሺህ የሚቆጠሩ ዜጎች በግፍ ታስረው በመንገላታት ላይ ይገኛሉ። በርካታ የመድረክ አባላትም በግፍ ታስረው በመሰቃየት ላይ ይገኛሉ። ይህም ገዢው ፓርቲ ራሱ ባመነበት ብልሹ አስተዳደር ምክንያት የተነሳውን ሰላማዊ የህዝብ ተቃውሞ በኃይል ለመጨፍለቅ የወሰደው የግፍ እርምጃ በመሆኑ አጥብቀን እንኮንነዋለን።
ተቃዋሚዎች በኦሮሚያ ክልል የተካሄደው ግድያና እስራት በገለልተኛ አካል እንዲጣራ ሲጠይቁ ቆይተዋል። መንግስት በበኩሉ የማጣራቱን ጉዳይ እንደሚደግፍ፣ ይህ መከናወን ያለበት ግን በአገሪቱ ባለው ተቋም ማለትም በኢትዮጵያ ሰብአዊ መብት ኮሚሽን አማካኝነት እንደሆነ ማሳወቁ ይታወሳል። ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔርም የማጣራቱ ስራ እየተጠናቀቀ መሆኑን አስታውቀው ነበር። በድጋሚ የመድረክ ሊቀመንበር ሆነው የተመረጡት ፕሮፌሰር በየነ ጴጥሮስ እንደሚሉት ግን ጉዳዩ እየተደበሰበሰ ነው። ከመጠን ያለፈ የኃይል እርምጃ የወሰዱ አካላት ተጠያቂ አለመሆናቸውም ያሳስባቸዋል።
ወደ ዘቢፍ ይላል ፈረንጅ፣ የተናገራችሁትን በአፋችሁ ውስጥ አርጉ ይላል እና ስለዚህ እንዲህ ዝም ብሎ ህዝብን መደለል፣ በየቤቱ ህጻናት ልጆቹን ያጣ ወንድሙን ያጣ ልጁን ያጣ አባት ጉዳይ ነው እኮ የምናነሳው። እርምጃ ይወሰዳል፣ እርምጃ ሊወሰድ ነው ምናምን በሚባለው መደለል አይቻልም። እርምጃዎቹ የት አሉ? ይህንን ስታስቲክስ ያስቀምጡ እና ዶክተር አዲሱም ቢሆን የሪፖርት ቋንጣ የለም። ይሄ እኮ ጉዳት ከደረሰ ስንት ወራት አለፉ? ፓርላማ አንድ ጊዜ ቀርቦ በጽሁፍ ለምንድን ነው ያልቀረበው ተብሎ ነው የተመለሰው። ይሄ ሁሉ ምንድን ነው? ምን እየሰሩ ነው ያሉት? የዚህ ሁሉ ህዝብ ጉዳት አይሰማቸውም ማለት ነው? እና ይሄ ሁሉ በእውነቱ እምነት የሚያሳጣ ነው። በተግባር እርምጃ እየወሰዱና ይህም ይፋ እየሆነ እስካለ ድረስ ድለላ ነው። የወደቁት ነፍሳት ናቸው። ስለዚህ ይሄ በቃላት ድለላ እርምጃ ተወስዷል፣ በቂ ነው ብለን የምንተወው ጉዳይ አይደለም፣ እንታገላለን።
በዚህ የመድረክ ሊቀመንበር አስተያየት ላይ የኢትዮጵያ ሰብአዊ መብት ኮሚሽነር የሆኑትን የዶክተር አዲሱ ገብረ እግዚአብሔርን ሀሳብ ለማካተት ሞክሬያለሁ፣ ለጊዜው አልተሳካም። በ2007 የተካሄደውን ምርጫ ተከትሎ በአምስት አባሎቹ ላይ የግድያ ወንጀል መፈጸሙንም መድረክ አስታውሷል። ገዳዮቹ ግን ለህግ የቀረቡበት ሁኔታ የለም ብሏል። የመድረክ ጠቅላላ ጉባኤ ፕሮፌሰር በየነ ጴጥሮስ በያዙት ኃላፊነት እንዲቀጥሉ ከመወሰኑ በተጨማሪ ሌሎች አመራሮቹንም መርጧል። ዶክተር መረራ ጉዲናም ምክትል ሊቀመንበርና የድርጅት ጉዳይ ኃላፊ ሆነው ይቀጥላሉ። ፕሮፌሰር በየነ ለጉባኤው አባላት ባደረጉት ንግግር የኢትዮጵያ ፖለቲካ በጥንቃቄ ሊያዝ እንደሚገባው አሳስበዋል።
የፖለቲካ ጽንፎቹ ነጻ ሊወጣ ብሎ ሌት ተቀን ከሚለፋው የእሳት ባሩድ ከሚያዘንበው አንስቶ ማዕከላዊ መንግስት አቋቁሜ የፌዴራል ስርዓቱን ንጄ ወደኋላ ልመለስ የሚልም አለ። እና ያልተመለሱ ብዙ ጥያቄዎች ባሉበት በሕገ መንግስቱ እንኳን መስማማት ባልተቻለበት ሀገር ውስጥ ነው ያለነው።
የዚህ የሐላፊነት ጊዜ የመጀመሪያ ተግባራቸው በፖለቲካ ምህዳሩ ላይ ባሉት ችግሮች ጉዳይ ከመንግስት ጋር መደራደር መሆኑን ፕሮፌሰር በየነ ተናግረዋል። ከገዢው ፓርቲ ጋር እንድትነጋገሩ እንሽመግላለን የሚሉ ወገኖች መምጣታቸውንም ነው ፕሮፌሰር በየነ የጠቀሱት።
ያ ያምናው ምርጫ በዚህ ምክንያት በፖለቲካው አግባብ የመካረሩ ነገር እየሰፋ እንደሚሄድ የተገነዘቡ ወገኖች እኛንም ያደግንም ወገን ማነጋገር የጀመሩት ቆይቷል። ከአምናው ምርጫ ማግስት ነው ማለት ይቻላል። እንደ ከወራት በኋላ ነው ማለት ይቻላል። ትክክለኛውን ቀን በዚህን ጊዜ ነው ማለት ባልችልም ቆይተዋል ማለት
ምን ላይ ደረሰ ይሄ ጥረታቸው? እናንተንም እነሱንም ለማቀራረብ እና እንድትነጋገሩ ለማድረግ እያደረጉ ያሉ ጥረት
የተቋጨ አይደለም፣ ጥረቱ እንደቀጠለ ነው።
የዚህ ጥረት መሳካት ወሳኝ መሆኑን የተናገሩት ፕሮፌሰር በየነ ተገናኝቶ መነጋገር የመፍትሄው መነሻ ሊሆን እንደሚችል አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ኬንያ ውስጥ ተቃውሞዎች የምርጫ ኮሚሽን በመቃወም የጀመሩት ሳምንታዊ ተቃውሞ ሰልፍ ዛሬም ቀጥሎ ኪሱሙ ከተማ ላይ ቢያንስ አንድ ተቃዋሚ ሰልፈኛ ተገደለ። ሌሎች ቢያንስ 20 የሚሆኑ ቆስለዋል። በስድስት ከተሞች ሰልፎች መካሄዳቸውን ጠቅሳ የቪኦኤ ዘጋቢ ከናይሮቢ ያስተላለፈችውን ዘገባ ቆንጅታዬ ታቀርበዋለች።
የኪሱሞ ሰልፍ የፖሊሶች ተኩስና የተቃጠሉ ጎማዎች የታዩበት ሲሆን በመዲናዋ ናይሮቢ ግን ሰልፉ በሰላማዊ መንገድ ነው ያለፈው። ተቃዋሚ መሪ ራይላ ኦዲንጋ በእንግሊዝኛ አስሮት መጠሪያው አይኢቢሲ ተብሎ የሚታወቀው የምርጫ ኮሚሽኑ ይነሳ በማለት መፈክር ሲያወርዱ ነው የሚሰማው። በብዙ መቶዎች የተቆጠሩ የተቃዋሚ ደጋፊ ሰልፈኞች ኬንያውያን የምርጫ ኮሚሽኑን አያምኑም የሚሉ ሰሌዳዎችን ይዘው ወደ ኮሚሽኑ ጽሕፈት ቤት ተጉዘዋል። የሀገሪቱ ከፍተኛ ፍርድ ቤት ዛሬ ጠዋት በሰጠው ብይን ሰልፎቹን እንደማይከለክል አስታውቋል። ዳኛው እንዲያውም ፖሊሶች ለሰላማዊ ሰልፈኞቹ ጥበቃ እንዲያደርጉ ነው ያዘዙት። የሲያያ ወረዳ የመወሰኛ ምክር ቤት አባሉና የተቃዋሚ ኮርድ አመራር አባል የሆኑት ጄምስ ኦሬንጎ በዳኛው ውሳኔ ተደስተዋል።
ዛሬ ዳኛው የሰጡት ውሳኔ ለሀገሪቱ ታላቅ ድል ነው። አንዳንድ የመንግስቱ አባላት በሚፈጽሙት ተግባር የፍርድ ቤት ትዕዛዝን ሰበብ ማድረግ እየተለመደ መጥቶ ነበር።
ዛሬ ታዲያ አድማ በታኝ ፖሊስ የምርጫ ኮሚሽኑ ግቢ ውስጥ 112 የሚሆኑ የተመደቡ ቢሆንም ናይሮቢ ጎዳናዎች ላይ ግን ዝር ሳይሉ ውለዋል። እንዳለፉት ሳምንታትም ዛሬ ተቃዋሚዎችን ለመበተን አስለቃሽ ጋዝና ውሃ በኃይል መርጫም ተጠምዶ አልታየም። ናይሮቢ ውስጥ በንግድ ስራ የተሰማሩ ኤሪክ ኢንዳሎ ሰልፉ ላይ የተካፈልኩት ብሔራዊ ግዴታዬ ስለሆነ ነው ብለዋል።
It is important to have a credible electoral board in place.
ምርጫው ነጻና ፍትሃዊ እንዲሆን ተአማኒ የምርጫ ኮሚሽን ያስፈልጋል።
የተቃዋሚዎች ህብረት ኮርድ እንደ አውሮፓውያን አቆጣጠር በቀጣዩ 2017 ዓመተ ምህረት የታቀዱት ሀገር አቀፍ ምርጫዎች ከመካሄዳቸው አስቀድሞ የምርጫ አፈጻጸም ለውጥ እንዲካሄድ ጠይቋል። ባለዘጠኝ አባላቱ የምርጫ ኮሚሽን ለገዢው ፓርቲ ስለሚያደላ ይፍረስልን የሚለው አንዱ ጥያቄያቸው ነው። አምስት አባላት ባሉት ቦርድ እንዲተካን የጠየቀው ባለፈው ሳምንት ተቃዋሚዎቹንና መንግስትን እንዲነጋገሩ ለማድረግ የተካሄዱ ሙከራዎች ሳይሳኩ ቀርተዋል። ተቃዋሚዎች ጥያቄዎቻችን መልስ እስከሚያገኙ በየሳምንቱ ሰልፍ ማካሄዳችንን እንቀጥላለን ሲሉ አስታውቀዋል።
ወደ ቀጣዩ ዘገባ እናልፋለን። በተዳከመ ምርታማነት የሚታጀበው ዓለም አቀፍ የገቢ አለመመጣጠን ስሜት በዓለም ገበያ ላይ ችግርን የመቋቋም አቅምን እያዳከመ ነው ሲሉ አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን አስጠነቀቁ። ሪፖርተራችን ሊሳ ሽላይን ከጄኔቫ የላከችው ዘገባ ደርሶናል። ሰሎሞን አባቴ ያቀርበዋል።
የተባበሩት መንግስታት የንግድና የልማት 14ኛ ጉባኤ ኡንክታዳ 14 ከሐምሌ 10 እስከ ሐምሌ 22 2008 ዓመተ ምህረት ኬንያ ዋና ከተማ ናይሮቢ ላይ ይካሄዳል። የኡንክታድ ዋና ጸሐፊ ሙኺሳ ኪቱይ ጠለም ያለ መልእክት ነው ጄኔቫ ላይ ዛሬ ያስተላለፉት። አፍሪካ እየተነሳች ስለመሆኗ ተስፋ አጭሮ የነበረው የማደግና የብልጽግና ብርቅርቅታ ዛሬ እየጠለቀ እየደበዘዘ ይመስላል ብለዋል። የምጣኔ ሀብቱ እድገት እያዘገመ ሲሄድ የሚደክሙት አካባቢዎች ደግሞ ይብስባቸዋል። አነስተኛ የሥራ ዕድሎች፣ እየጨመረ የሄደው የዕዳ ጫና ሰውን በፍጥነት ወደ ድህነትና ወደ ስደት እያባረረው ነው ብለዋል የኡንክታዱ ዋና ጸሐፊ ኪቱይ። በመሆኑም በሰባ ዓመታት ውስጥ ታይቶ የማይታወቅ ግዝፈት ያለው ሰው ከሰሐራ በስተደቡብ ካሉ ሀገሮች ድህነት እያበረረው ወደ አውሮፓ ጎርፏል።
In the developed world, we're seeing a number of things.
በበለጸጉት ሀገሮች ውስጥ አንደኛ ዓለም አቀፉ ንግድ እምብዛም ተወዳጅ እየሆነ አይደለም። በተለይ የአሜሪካ ግዙፎቹ ፓርቲዎች የዓለም አቀፋዊነትን ሐሳብ መስማትም ማራመድም አይፈልጉም። ያዝጋሚ እድገት ፈተናዎች የበረቱ የመቅፈፍ ስሜቶችን እያሳደሩ ነው። አውሮፓ ውስጥ ደግሞ ከመካከለኛው ምስራቅና ከአፍሪካም ከሰሐራ በስተደቡብ ካሉ ሀገሮች በሚፈልሱት ሰዎች ላይ የጥላቻ መንፈስ እየታየ ነው።
ዓለም አቀፍ ንግድን እንደምን ይሆን ለሁሉን አቀፍ ብልጽግና በሚበጅ መንገድ ማጠናከር የምንችለው የመሳሰሉ ጥያቄዎች ሐምሌ ውስጥ የሚካሄደው የናይሮቢው የልማትና የንግድ ጉባኤ መነጋገሪያ እንደሚሆኑ የኡንክታድ ዋና ጸሐፊ ሙኺሳ ኪቱይ አመልክተዋል።
ትንሽቱ የሰሜን አፍሪካ ሀገር ቱኒዚያ ውጭ ሀገር ሄደው በተዋጊነት በሚሰማሩ ዜጎች ብዛት ግንባር ቀደም እንደሆነች ተገለጸ። ተንታኞች እንደሚሉት ከ7000 የሚበልጡ ዜጎቿ ወደ ኢራቅ፣ ሶሪያና ሊቢያ ተጉዘው እስላማዊ መንግስት ነኝ ከሚለው ቡድን ወይም በሌላ ነውጠኛ ቡድን ውስጥ ተሰልፈው እየተዋጉ ናቸው። የሚያስገርመው ነገር እጅግ የሚበዙት ተዋጊዎች የሚፈልቁት ከሊቢያ ጋር ከሚዋሰነው ድንበር 30 ኪሎ ሜትር ብቻ ከምትርቀውና እጅግ ደሃ ከሆኑ የቱኒዚያ ከተሞች አንዷ ከሆነችው ከቤን ጋርዲያን መሆናቸው ነው። ወደ ከተማዋ ተጉዛ የነበረችው ሊሳ ብራያንት ለጋው የቱኒዚያ ዲሞክራሲ ላይ የተደቀነውን አደጋ የዳሰሰ ዘገባ ልካለች። ቀጥሎ ይቀርባል።
ቤንግርዳን ከተማ ከባድ ጊዜ ላይ ነው ያለችው። የተዳከመውን የቱኒዚያ ምጣኔ ሀብት ባለፈው ዓመት የደረሱት የሽብርተኛ ጥቃቶች ይብሱን አድቅቀውታል። በዚያም ምክንያት ነዋሪው ከጎረቤት ሊቢያ በህጋዊ ሚሆን በድብቅ የሚገባ ሸቀጣሸቀጥ የሚገዛበት በቂ ገንዘብ የለውም። ሙንታሰር ቡክላች የሸቀጣሸቀጥ ገበያተኛ ናቸው።
እዚህ
ከተማ ላይ ንግድ ከሌለ ምንም ነገር አይኖርም። እዚህ ግብርና የለ፣ ኢንዱስትሪ የለ። ሰው የሚኖረው በንግድ ብቻ ነው።
ይባስ ብሎ ሊቢያ ነዳጅ በኮንትሮባንድ እየላኩ የሚሸጡትን ለመከላከል ስትል ድንበሯን በጊዜያዊነት ዘግታው ነበርና ያው የተዳከመው የንግድ እንቅስቃሴ ለጥቂት ሳምንታት ቀጥ ብሎ ቆየ። አሁን ድንበሩ ተከፍቷል። ኮንትሮባንድ ነዳጁም መግባቱን ቀጥሏል። ታዲያ ባለስልጣናቱን ይበልጡን የሚያሳስባቸው እሱ ሳይሆን ሌላው በድንበሩ በኩል በድብቅ የሚሾልከው አደጋ ነው፤ የጦር መሳሪያና ጂሃዳዊ ተዋጊዎች። ባለፈው መጋቢት ወር ከሊቢያ አቋርጠው የገቡ የእስልምና መንግስት ቡድን ተዋጊዎች ቤንግርዳን ላይ ጥቃት ካደረሱ በኋላ ቱኒዚያ ድንበሯን ከራሷ በኩል ዘግታው ነበር። የመጋቢቱ ጥቃት የሊቢያ አለመረጋጋት ወደ ቱኒዚያ ሊዛመት ነው የሚለውን ስጋት እየተባባሰ የመጣበትን ምክንያት የሚያመለክት ነው። ሳላህ ኔጅ ቤንግርዳን ውስጥ የኢንተርኔት አገልግሎት መደብር ባለቤት ናቸው።
بالنسبه لموضوع الارهاب هذا موضوع كبير هو وشائك
ከተማችን ውስጥ ልጆቻቸው በወጣትነት ዕድሜ ላይ ያሉ ቤተሰቦች ልጆቻቸው ወደ ሽብርተኝነት እየተሰባሰቡባቸው ነው። እኔማ ወጣቶቹን ይሄ የምታደርጉት ነገር አደገኛ ነው፣ የትም አያደርሳችሁም፣ ተዉ እያልኩ እየመከርኩ ነው።
ታዲያ የቤንጉርዳን ወጣቶች ወደ ሽብርተኝነት የሚሳቡበት ምክንያት ምን እንደሆነ በእርግጠኝነት መናገር ያዳግታል። በከተማዋ እርግጥ ከባድ የሥራ አጥነት ችግር አለ። ወጣቶቹ ወደ ሽብር ተግባር የሚሳቡት አንድም የደህና ኑሮ ተስፋ በማጣት ደግሞም ጥሩና መጥፎን እንዲለዩ የሚያስተምር ሃይማኖታዊ ምሪት አለማግኘታቸውን ጨምሮ በተለያዩ ምክንያቶች እንደሆነ ነው ተንታኞች የሚናገሩት። ፌሰል ዲቺቻ በከተማዋ የሚሰራ አትራፊ ያልሆነ ADDCI የሚባል የልማት ድርጅት ፕሬዝዳንት ናቸው።
Young people going to immigrate are the same who are going to jihad.
ወደ ውጭ ሀገር በስደት የሚሄዱትም ሆነ ጂሃድ ውስጥ ለመግባት የሚሄዱት አይለያዩም። ሁሉም የማህበራዊ ኑሮ ክብር ፍለጋ ነው የሚሄዱት።
ቱኒዚያ ከሊቢያ ጋር በሚያዋስናት ድንበር የገነባችውን አዲስ አጥር እያጠናከረች ነች። ግንቡ ሽብርተኞች ከውጭ እንዳይገቡ ሊከላከልላት ይችል ይሆናል። እንደ ቤንግርዳን ባሉ ከተሞች ከውስጥ የሚፈልቀውን ስጋት ግን አይገታላትም።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ከቀኑ 8 ሰዓት ከ35 ይላልኛ ጋር በኢትዮጵያና አካባቢው ከምሽቱ 3 ሰዓት ከ35። ሁለተኛውን አጋማሽ ከመጀመራችን በፊት ለሙዚቃ እንኳን ግዜ ያለን አይመስለኝም፣ ግን ከእናንተ ከአድማጮች የደረሱን አስተያየቶች አሉ። ለሰዓቱ እነዚህን አዘጋጅተናል።
ሰላም ተነስልኝ። ቪኦኤ የአማርኛ ክፍል አዘጋጆች፣ እሁድ ቀን ስለ ራስ ባንድ ከግርማ በየነ ጋራ ያደረጋችሁት ቃለ ምልልስ ድንቅና በጣም ውብ ነው። ሙዚቃው ስለ ልቦናዊ መንፈስን የሚያረካና ትልቅ እጅግ በጣም ድንቅ ነው ብዬ ብናገር በፍጹም አልፈጠርም። በተለይም በግርማ በየነ በጣም ጣፋጭ ድምጾች የድሮ የጓደኞችን ምስም ተደናቂዎቹን ተፈቃሪዎቹን የራስ ባንድ ሰዎችን ሲጠራ እነ ባታ ገብረህይወትን፣ ሰይፉ ዮሐንስን፣ ምኒልክ ወስናቸውና ሌሎችም በህይወት ያሉትና የሌሉትን ከዚህ ዓለም በሞት ቢለዩም ፍጹም አንረሳቸውም ባይ ነኝ። ከዛም በላይ ግርማ በየነ እንዳለው ወይዘት ኢትዮጵያ የሚባለው ንጉንጅና ውድድር ጊዜ ኢትዮጵያዊ ቆንጆ ብሎ የዘፈነው እጅግ ታሪካዊ ነው ማለት እችላለሁ። በጣም አመሰግናለሁ። ቪኦኤ
አሉላ፣ ትላንት ሁለት ሰዎችን ስታወያይ ሰማሁ። አቶ ጸጋዬ አረፈ ሪፖርተርን እንደ አብነት ሲጠቅሱ ሰማሁ። ግን የሰማሁት አንድ ዜና ነበረ። አማረ አረጋዊን ወይ ደግሞ ሪፖርተርን በሚመለከት ዳሽን ቢራ ሰራተኞችን አባረረ ተብሎ ወሬውን አውጥቶት በዳሽን ቢራ ፋብሪካ ተወስዶ ለሁለት ወይም ለሶስት ቀን ታስሮ እንደነበረ ዜናውን ሰምቼ ነበረ። ይህንን አልሰማሙን። ከዛ በኋላ ጁን ወደ ትምህርት ቤት ካደረሰ በኋላ ድብደባ እንደደረሰበትም ሰምተን ነበረ። ይህንንስ አዳምጠው ሲሆን ያም ሆነ ይህ መንግስቱን እያስመሰገነው ያለው አለመጨረሱ ከሆነ እንግዲህ ሌላ ታሪክ ይመስለኛል። አለበለዚያ ግን እነዚህ ነገሮች በሪፖርተር ላይ ደርሰው እንደነበረ ሰምቻለሁ እና ምሳሌ ሆኖ መቅረብ አልነበረበትም። አመሰግናለሁ።
የአቶ እስራኤልንና የአቶ ጸጋዬን ክርክር ሰማሁኝ። አየለ ከተማ እባላለሁኝ። ከካሊከሪ ነው የምደውለው። አቶ እስራኤል የተናገሩትን እኔ 100% የምደግፈው ነው፣ ምክንያቱም በውስጡ ያረፍኩኝ ስለሆነ። አቶ ጸጋዬ ግን በእውነቱ ዞር ብለው ትንሽ ያሰቡበትና የፈተሹት አይመስለኝም። የኢትዮጵያን አገዛዝ ፍርድ ቤቶቹ የተዋቀሩት፣ ሌሎቹ ተቋማት በሙሉ የተዋቀሩት ኢህአዴግን ወይም ወያኔን ለማገልገል እንጂ በእውነት ኢትዮጵያን ሕዝብ ለማገልገል አይደለም። በህገ መንግስቱ መሰረት ህገ መንግስቱማ አንድ እምነት ሳይጎልበት ከሌሎች የተገለበጠ መሆኑን መለስ ዜናዊ ሲነግሩን እንደነበረ እናውቃለን። ይታሰራሉ፣ ዜጎች ይሰደዳሉ፣ ይደበደባሉ፣ ይጋዛሉ። ይህ ሁሉ ህገ መንግስቱን የተንተራሰ ስራ አይደለም። ኢህአዴግን ለማገልገል ሲባል የተደረገ እንጂ በእውነት ህገ መንግስቱ በተግባር የተተረጎመ አይደለም ነው። ማንም ህዝብ እንደ በግ እየታሰረ እየተጎተተ የሚታሰርበት ነው። እንደ ልቡ በሀገሩ ላይ ኮርቶ ተዘዋዝሮ የሚሰራበት ሀገር እንዳልሆነ የተረጋገጠ ነገር ነው።
አስተያየት የላከችሁልንን ሁሉ እናመሰግናለን። ሁሌም ጻፉልን፣ ደውሉልን። ስልካችን 202-205-9942 የውስጥ መስመር 14።
በኢሜይል ለመላክ የምትፈልጉም ካላችሁ ይቻላል። horn@voanews.com ነው አድራሻችን። አሁን በቀጥታ ከሁለተኛው አጋማሽ ቀዳሚ ዝግጅታችን በሰለሞን ክፍሌ የተዘጋጀ የሚቀርበው ሳምንታዊው የስፖርት ፕሮግራም ነው።
በቀድሞ መጠሪያው ካሽስ ክሌይ ይባል የነበረው በዓለም እጅግ ታዋቂው ጥቁር አሜሪካዊ ቦክሰኛ መሐመድ አሊ በተወለደ በ74 ዓመቱ ባለፈው አርብ ከዚህ ዓለም በሞት ተለይቷል። አሊ ፓርኪንሰንስ በሚባለው የነርቭ ህመም ለ32 ዓመታት ህክምና ላይ ቆይቶ ነው አርብ ዕለት ፊኒክስ አሪዞና መኖሪያ ቤቱ ያረፈው። በምሽቱ ዝግጅታችን በቀዳሚነት እንዘከረዋለን፣ ባጭሩ የህይወት ታሪኩን እናቀርባለን። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ሌሎች አጫጭር ዜናዎችም አሉን፣ አብራችሁን ቆዩ። መሐመድ አሊ ለክብሩ የተዘፈነለት ስፖርተኛም ነው። እንግሊዛዊው አርቲስት ጆኒ ዌክሊን አሊ እንደ አውሮፓውያን ዘመን አቆጣጠር በ1975 በጆርጅ ፎርማን ላይ የተቀዳጀውን ድል ምክንያት በማድረግ ከራሱ ከአሊ የተወሰዱ ስንኞችን አካቶ የሠራው ሂ ሙቭስ ላይክ ዘ ብላክ ሱፐርማን አም አሊ ካች ሚ ኢፍ ዩ ካን የተባለው ሙዚቃ በዘመኑ እጅግ ተወዳጅ ነበር። arena wherever he goes and everyone gets what they pay for. መሐመድ አሊ የሁለቱንም ማለት የእጆችና እግሮቹን ፈጣን እንቅስቃሴ አቀናብሮ መድረክ ላይ ዳንስ ቀረሹን ግጥሚያ በማድረግ በታሪክ ተተኪ የማይገኝለት ቡጥኛ ሆኖ ነው ያለፈው። እንደ አውሮፓውያን ዘመን አቆጣጠር በ1942 ሉዊቪል ኬንተኪ የተወለደው ካሽስ ክሌ ለቦክሰኝነት መሰልጠን የጀመረው ቢሲክሌቱ ከተሰረቀችበት በኋላ በ1954 ዓ ም ገና የ12 ዓመት ልጅ እያለ ነው። በቀጣዮቹ 6 ዓመታት ጊዜ ውስጥ 18 ዓመት እስኪሞላው ድረስ ማለት ነው 6 የኬንተኪን የወርቅ ጓንት ሻምፒዮን ሆኖ ተሸልሟል። 2 በብሔራዊ ደረጃ የወርቅ ጓንት ወስዷል። ተጨማሪ 2 የአማተር አትሌቲክ ኅብረት ዘውድም ጭኗል። ካሽስ ክሌ በ1960 የሮም ኦሎምፒክ ላይ በቀላል የከባድ ሚዛን ተወዳድሮ የወርቅ ሜዳሊያ አጥልቋል። በወቅቱ ታዋቂውን ቦክሰኛ የፖላንዱን ዚቢግኒው ፔትሪኮስኪን 5-0 በማሸነፍ ነበር የወርቁ ሜዳሊያ ይዞ የተመለሰው። በዚያኑ ዓመት ማለት በ1960 ለመጀመሪያ ጊዜ በፕሮፌሽናል ቦክስ ውድድር ተሳትፎ ታኒ ሃንሳከርን አሸነፈ። በ1964 ክሌ ያሸንፋል የሚል ግምት ተሰጥቶት የነበረውን ግዙፉን ሶኒ ሊስተን ገጠመ። ያኔም ነበር የንግድ ምልክት ሆኖ የተቆጠረለትን የስድብና ማስፈራራት ናዳ በሊስተን ላይ ማውረድ የጀመረው። አስጠሊታ አሮጌ ድብ ሲል ዘለፈው። እንደ ቢራቢሮ እንሳፈፋለሁ፣ እንደ ንብ እናደፋለሁ ሲል አስፈራራው። 7ኛው ዙር ላይ ሶኒ ሊስተን እዚያው መድረኩ ጥግ ከማረፊያ መቀመጫው ተነስቶ መቀጠል ባለመቻሉ ካሽስ ክሌ የዓለም የከባድ ሚዛን ሻምፒዮን ሆነ። አም ዘ ግሬተስት፣ ትልቁ ቡጥኛ እኔ ነኝ ሲልም አወጀ። በዚህም እስከ መጨረሻው ሲታወስ ይኖራል። በ1964 ክሌ ኔሽን ኦፍ ኢስላም የእስልምና እምነት ተከታዮች አሜሪካውያንን እንቅስቃሴ ተቀላቀለና ስሙን ወደ ሙሐመድ አሊ ቀየረ። በ66 ሃይማኖቱ እንደማይፈቅድለት በመግለጽ በቪየትናሙ ጦርነት አልሳተፍም ሲል ተቃውሞ አቀረበ። በ67 የዩናይትድ ስቴትስ መንግሥት በብሔራዊ አገልግሎት መሳተፍን በመቃወም ከሶት የ5 ዓመት እስራትና $10,000 መቀጫ አስፈረደበት። የኒውዮርክ የቦክስ ማኅበርም ማዕረጉን ገፎ ለ3 ዓመታት ከውድድሮች አገደው። በ1970 የኒውዮርክ ከፍተኛው ፍርድ ቤት በቦክስ የመወዳደሪያ ፍቃዱ እንዲመለስለት አዘዘ። በ1971 ከጆ ፍሬዘር ጋር ተጋጥሞ ተሸነፈ። በዚያኑ ዓመትም ከፍተኛው ፍርድ ቤት በዩናይትድ ስቴትስ መንግሥት ከቀረበበት ክስ ነጻ አደረገው። ከሃይማኖቱ ጋር በተያያዘ ቀድሞውኑ መመልመል አልነበረበትም ሲል ነው የበየነው። በ1974 በቅድሚያ ፍሬዘርን ኋላም ጆርጅ ፎርማንን ሁለቱንም አሸነፈና የከባድ ሚዛን ሻምፒዮንነቱን መለሰ። የወርቁን ቀበቶ መልሶ ታጠቀ። በ81 አሊ በትሬቨር በርቢክ ሻምፒዮንነቱን ተቀማ። ከዚያን በኋላ በ39ኛ ዓመቱ መሆኑ ነው ከቡጢ ውድድሮች ራሱን አገለለ። እስከዚያን ጊዜ ድረስ ባደረጋቸው ፕሮፌሽናል ግጥሚያዎች ሙሐመድ አሊ 59 ጊዜ አሸንፏል። በአምስቱ ተሸንፏል። 37ቱን ያሸነፈው ደግሞ በመዘረር ማለትም በኖክአውት ነው። ስለ ታላቁ ጥቁር አሜሪካዊ ቦክሰኛ ስለ ሙሐመድ አሊ ለዛሬ በዚሁ ላብቃ። ነገ ዜና እረፍቱን አስመልክቶ ሰፋ ያለ ዘገባ ይኖረኛል።
like the black Superman and calls to the other guy, Ollie. Catch me if you can.
ወደ እግር ኳሱ ስፖርት ዜና ስንሸጋገር በቅድሚያ የምናገኘው ዩናይትድ ስቴትስ እያስተናገደች ያለችውን ኮፓ አሜሪካ ይሆናል። አርብ ዕለት በዩናይትድ ስቴትስና ኮሎምቢያ መካከል የተደረገውን ጨዋታ ኮሎምቢያ 2-0 አሸንፋ ከኤምድብ 3 ነጥብ ይዛ ትመራለች። ኮስታሪካና ፓራጓይ ቀዳሜ ዕለት 0-0 ተለያይተው ነጥብ ተጋርተዋል። ፔሩ ሄይቲን 1-0 ረታለች። ብራዚልና ኤኳዶር 0-0 ተለያይተዋል። ሜክሲኮ ዩራጓይን 3-1፣ ቬኔዙዌላ ጃማይካን 1-0 አሸንፏል። ዛሬ ማታ ኦርላንዶ ፍሎሪዳ ስታዲየም ፓናማ ከቦሊቪያ፣ ሳንታ ክላራ ካሊፎርኒያ ደግሞ አርጀንቲና ከቺሌ ይጫወታሉ። እየተከታተልን ውጤቱን እንገልጻለን። ለአትሌቲክስ ዜና ወደ አዲስ አበባው ዘጋቢ ገዛኸኝ ጽዮን መስቀል አስተላልፋቸዋለሁ። መቀጠል ትችላለህ ገዛኸኝ።
እሺ፣ አመሰግናለሁ ሰለሞን። በ31ኛው ኦሎምፒያድ ላይ ኢትዮጵያን በማራቶን የሚወክሉ አትሌቶች ምርጫ ከተካሄደ በኋላ ምርጫው ጠንካራ ተቃውሞ ገጥሞታል። የኢትዮጵያ አትሌቲክስ ፌዴሬሽንም ይህንኑ ተቃውሞ ምክንያት በማድረግ ምርጫውን አፍርሶ ሁለተኛ ምርጫ ለማካሄድ ተገድዷል። ፌዴሬሽኑ በሁለተኛ ምርጫው ለሁለቱም ጾታ 3 ተወዳዳሪዎች፣ 1 ተጠባባቂ፣ በአጠቃላይ 8 የማራቶን ተወዳዳሪ አትሌቶች ስም ዝርዝር ይፋ ሆኗል። አሁንም ምርጫው አድሏዊ ነው፣ መስፈርቱም ትክክል አይደለም፣ የአትሌቶች ዋና መምረጫ መስፈርት ወቅታዊ ብቃት እንጂ አመትና ሁለት አመት ወደኋላ ማየት በየትም ሀገር የሌለ ነው በማለት በርካታ ወጣትና አንጋፋ አትሌቶች ተቃውሟቸውን አሰምተዋል። በተለይ በመጀመሪያው ምርጫ በተጠባባቂነት ተይዞ የነበረውና በሁለተኛው ምርጫ ከተጠባባቂነቱም ውጭ የተደረገው ታዋቂ አትሌት ቀነኒሳ በቀለ ራሱን ቀነኒሳን ጨምሮ አትሌት ኃይሌ ገብረሥላሴ፣ አትሌት ገብረ እግዚአብሔር ገብረ ማርያም፣ አትሌት አሰለፈች መርጃ፣ አትሌት መሰለች መልካሙና ሌሎችም በፌዴሬሽኑ አሰራር ተቃውሟቸውን አሰምተዋል። በዓለማችን የተደነቀና ለሀገሩም ብዙ ሜዳሊያ በማግኘት ጭራሽ እንቆቅልሽ ሆነብኛል ብሏል ኃይሌ። ይህ በዚህ እንዳለ በሁለተኛው ምርጫ ፌዴሬሽኑ በሁለቱም ጾታ ሴቶች 3 ተወዳዳሪና 1 ተጠባባቂ መርጦ የአራት ሴት አትሌቶችና የአራት ወንድ አትሌቶች ስም ዝርዝራቸው ይፋ ሆኗል። በ49 ነጥብ በአንደኝነት የተመረጠችው አትሌት ትዕግስት ቱፋ ስትሆን አትሌት ማሬ ዲባባና አትሌት ጥርስ የጸጋ በእኩል 46 ነጥብ ሁለተኛና ሶስተኛ የሪዮ ኦሎምፒክ ተወዳዳሪ ሆነዋል። አበሩ ከበደ በተጠባባቂነት ተይዛሉ። በቀዳሚነት የተመረጠችውን የ29 ዓመት አትሌት ትዕግስት ቱፋን አነጋግሬያለሁ። ለሪዮ ጥሩ ነገር እንደምናሳይ ተስፋለን። ሁላችንም ያው በዝግጅት ላይ ያለና በየማናጅ ባናጀር አሳጣኝ ስር ነው እየሰሩ ያሉት ልጆቹ ከኔ ጭምር ማለት ነው። ስለዚህ ጥሩ ሰርተን ያው ከእግዚአብሔር ጋር ጥሩ ነገር ማገኛለን ብዬ እጠብቃለሁ። በወንዶች ማራቶን አትሌት ለሚ ብርሃኑ፣ አትሌት ተስፋ አበራና አትሌት ፈይሳ ደሊሳ በተወዳዳሪነት የተመረጡ ሲሆን አትሌት ደሊሳ ደሲሳ በተጠባባቂነት ተይዟል። በሌላ በኩል ደግሞ የኢትዮጵያ አትሌቶች ማህበር ነገ ጠዋት በአዲስ አበባ ስቴዲየም ስብሰባ መጥራቱን አስታውቋል። የስብሰባው መነጋገሪያም በሪዮ ኦሎምፒክ በዝግጅት ላይ ያሉ አትሌቶች ከአንጋፋ አትሌቶች ማግኘት ስለሚገባቸው የተሞክሮ እገዛ ላይ ለመምከር ያተኮረ እንደሚሆን ተገልጿል። ሰሞኑን በአትሌቶች ምርጫ ዙሪያ የተነሳው ተቃውሞ በዚህ ስብሰባ ላይ ይንጸባረቃል ተብሎ ይጠበቃል። ያው ነገር የበኩል ያለው ሰለሞን
አመሰግናለሁ። ገዛኸኝ፣ በዚሁ እናበቃለን። ሳምንት ሰኞ በተመሳሳይ መደበኛው የስፖርት ፕሮግራም እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ቀጣዩ የምሽቱ ቅንብር አፍሪካ ነክ ርዕሶች።
ዩናይትድ ኤርላይንስ የተባለው የአሜሪካ አየር መንገድ የናይጄሪያ ትልቋ ከተማ ወደ ሆነችው ሌጎስ የሚያደርገውን በረራ በያዝነው ወር እንደሚያቆም አስታውቋል። ቤሪያ የተባለው የስፓኝ አውሮፕላን ከማድሪድ ያደርግ የነበረውን በረራ በቅርቡ አቁሟል። ናይጄሪያ በአሁኑ ወቅት በውጭ ምንዛሬ እጥረትና ከነዳጅ ዘይት የሚገኘው ገቢ ዝቅ በማለቱ ሀገሪቱ ወደ ኢኮኖሚ ድቀት እያመራች ነው። የአሜሪካ ድምፅ ራዲዮ ዘጋቢ ክሪስታይን ከሌጎስ የላከውን ዘገባ አዳነች ፍስሐዬ ለዛሬ አፍሪካ ነክ ርዕሶች መርጠዋለች።
ዩናይትድ ኤርላይንስ ከሂውስተን ቴክሳስ ወደ ሌጎስ በየዕለቱ ይበራል። ይሁንና የሚዲያ ዘገባዎች እንደሚሉት ወደ ሁለቱ የነዳጅ ዘይት አምራች መዲናዎች የሚጓዘው ጉዞ ተፈላጊነቱ ቀንሷል። በዛም ላይ አየር መንገዱ የናይጄሪያ ናይራን ወደ ዶላር መቀየር ቀላል አልሆነለትም። ይህ ችግር ያለበት ታዲያ ዩናይትድ አየር መንገድ ብቻ አይደለም። ዓለም አቀፍ የአየር መጓጓዣ ማህበር እንደሚለው ከአየር መንገድ የተገኘ 600 ሚሊዮን ዶላር የሚሆን ገቢ ከናይጄሪያ ሊወጣ አልቻለም። ክሪሳልግ የተባሉ የኤቪዬሽን አማካሪ ኩባንያ ከፍተኛ ስራ አስፈጻሚ አየር መንገዶች ገንዘባቸውን ከሀገሪቱ ለማስወጣት ካልቻሉ ከሀገሪቱ መውጣታቸው አይቀርም ብለዋል።
Airlines are in these days to make money and to survive. And when they make money and they don't find the value in the money they are making, they will give up.
አየር መንገዶች አላማቸው ትርፍ ማግኘትና በንግድ መቀጠል ስለሆነ ያገኙትን ገቢ ዋጋ መልሰው የማይኖር ወይም የማይመልሱ ከሆነ ተስፋ ቆርጠው መተዋቸው አይቀርም።
ናይጄሪያ ዋናው ወደ ውጭ የምትልከው ነዳጅ ዘይት ዋጋ በመቀነሱ በሀገሪቱ የዶላር እጥረት አስከትሏል። መንግስት ይህን መሰረት በማድረግ በሀገሪቱ የውጭ ምንዛሪ ላይ ቁጥጥር ማድረጉ የውጭ ኩባንያዎች ያገኙትን ትርፍ ከናይጄሪያ ለማስወጣት አልቻሉም። የአሪክንስና የሚድዊን የመሳሰሉት በዓለም አቀፍ ደረጃ የሚበሩት የናይጄሪያ አየር መንገዶች ከበፊቱ የበዙ ተሳፋሪዎች ሊያገኙ እንደሚችሉ አልግቤ ጠቁመዋል። እነዚህ አየር መንገዶች ገንዘቡን በሀገሪቱ ምንዛሪ ናይራ የሚቀበሉ ከመሆናቸውም በላይ በውጭ ምንዛሪ ወደ ውጭ ሀገሮች የማስወጣት ፍላጎት ችግር የለባቸውም። ይሁንና እነዚህ አየር መንገዶችም ቢሆኑ በውጭ ምንዛሪ በሚገለገሉት ሀገሮች የሚያውሉት የውጭ ምንዛሪ እንደሚያስፈልጋቸው ክሪስ አልግቤ ገልጸዋል።
ይህን በሚመለከት ከባድ ችግር ገጥሟቸዋል። በሌላ በኩል ግን የበዙ ተሳፋሪዎች እያገኙ ነው።
የውጭ ሀገራት አየር መንገዶች በናይጄሪያ ገንዘብ ናይራ የማስከፈሉን ተግባር ይቀንሳሉ። ለምሳሌ ዴልታ አየር መንገድ የተባለው የአሜሪካ አየር አይሮፕላን አንዳንድ ትኬቶችን በናይራ አይሸጥም። ከናይጄሪያ ጋር የረጅም ጊዜ ግንኙነት ያላቸው ሀገሮች ወደ ናይጄሪያ የሚያደርጉትን በረራ ቢቀንሱም በረራውን የሚያቆሙ እንደማይመስላቸው ክሪሳልግቤ የተባሉ የኤቪዬሽን አማካሪ ኩባንያ ከፍተኛ ስራ አስፈጻሚ ገልጸዋል። ለምሳሌ ኢትዮጵያ አየር መንገድ እንደ አውሮፓ አቆጣጠር ከ1960ዎቹ ዓመታት አንስቶ ወደ ናይጄሪያ ሲበር ኖሯል። የብሪታንያ አየር መንገድም ናይጄሪያ የብሪታንያ ቅኝ ግዛት ከነበረችበት ጊዜ አንስቶ ወደ ናይጄሪያ ሲበር ቆይቶ ነበር። የቱርክ አየር መንገድ ደግሞ ናይጄሪያን በየዓመቱ በብዙ መቶ ሚሊዮን ዶላር የሚገመት የንግድ ልውውጥ ከምታደርገው ሀገር ጋር እንደሚያገናኛት አልግቤ አስገንዝበዋል።
የብሪታንያ አየር መንገድን የመሳሰሉት ምንጊዜም ቢሆን ከናይጄሪያ እንደማይወጡ አውቃለሁ። የኢትዮጵያና የቱርክ አየር መንገዶችም እንዲሁ ከናይጄሪያ እንደማይወጡ አውቃለሁ።
የናይጄሪያ ማዕከላዊ ባንክ የውጭ ምንዛሪ ፖሊሲውን እንደሚቀለብስ ባለፈው ወር አስታውቋል። ነገር ግን ለውጦቹ ገና በዝርዝር አልተገለጹም። ካለፉት 18 ወራት ወዲህ የናይጄሪያ ኢኮኖሚ ከባድ ሁኔታ ገጥሞታል። ናይጄሪያ ዋናው የገቢዋ ምንጭ የሆነው ነዳጅ ዘይት ዋጋ በመውረዱ ክፉኛ የጎዳት ከመሆኑም በላይ የገንዘቧ ናይራ ዋጋ በዶላር ሲመነዘር ከሞላ ጎደል በግማሽ ዋጋ እንደወረደ ተዘግቧል። ናይጄሪያ ከተጣራ ነዳጅ ዘይት አንስቶ ከሞላ ጎደል አብዛኛው ሸቀጣሸቀጥ ከውጭ የምታስገባ ሀገር በመሆኗ ከምታስገባው ይልቅ የምታወጣው እየበዛ እንደሄደ ሲገለጽ ቆይቷል። ስለሆነም የናይጄሪያ ማዕከላዊ ባንክ የዶላር ዋጋ አሁን ካለበት ደረጃ የባሰ እንዳይቀንስ ሲል የዶላር ተደራሽነት ውሱን እንዲሆን አድርጓል። ይህ ውሳኔ ታዲያ ለብዙ ናይጄሪያውያን ከባድ ሁኔታ አስከትሏል። ሌጎስንና አቡጃን በመሳሰሉት ትልቅ ከተማዎች ነዳጅ ዘይት በሚፈልጉ መኪኖች ረዣዥም ሰልፎች ይዘው ሲጠብቁ ይታያል። በነዳጅ ዘይት ምርት ዋናዋ የአፍሪካ ሀገር በሆነችው ናይጄሪያ እንዲህ አይነት ሁኔታ ሲከሰት ለመገመት ያዳግታል። ናይጄሪያ ብዙ ድፍድፍ ዘይት ብታመርትም በአገር ውስጥ ያሉት የነዳጅ ዘይት ማጣሪያ ተቋሞች በመቆርቆዛቸው የተጣራ ነዳጅ ዘይት ከውጭ ለማስገባት ትገደዳለች። መንግስት የውጭ ምንዛሪ ዋጋን በመገደቡ ከውጭ ነዳጅ ዘይት የሚያስገቡት የግል ኩባንያዎች የዶላር ተደራሽነታቸው ውስን ነው በማለት እንደሚያማርሩ ተዘግቧል። እነዚህ የግል ኩባንያዎች ደግሞ ከሀገሪቱ አቅርቦት 58 ከመቶውን የሚይዙ ናቸው። አድማጮች፣ ስለ ናይጄሪያ ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
እናመሰግናለን አዳነች። አድማጮች፣ ወደ መጨረሻው ቅንብር እናልፋለን። ሰሎሞን አባተ የሚያዘጋጅና የሚያቀርበው የጤና ፕሮግራም።
ጤና ይስጥልኝ። ከቪኦኤ ጤና፣ ክቡራትና ክቡራን ሙስሊም ምዕመናን እንኳን ለቅዱስ ሮመዳን አደረሳችሁ። ሮመዳን ሙባረክ። ከዛሬ ግንቦት 29 አንስቶ ለአንድ ወር እስከ ፊታችን ሰኔ 27 ወይም 28 የሚሉ አሉ የሚዘልቀው ቅዱስ ሮመዳን ለሙስሊም ምዕመናን የጾምና የጸሎት ወር ነው። ሙስሊሞች ጎህ ከመቅደዱ በፊት እህል በሚቀምሱበት ሱሁርና ከቀኑ ጾምና ጸሎት ጋርም በሚያፈጥሩበት ወይም ኢፍጣር ነው ወሩን የሚያሳልፉት። በአንዳንድ የዓለማችን አካባቢዎች የጾሙ ጊዜ እስከ 17 ሰዓታት ሊዘልቅ ይችላል። በተለይ የዘንድሮ ሮመዳን በዋለበት ጊዜ በሰሜን ንፍቀ ክበብ ለሚኖሩ ቀኖቹ ጎህ ከቀደደ ፀሐይ እስክትጠልቅ ባለው ጊዜ ረዣዥም ናቸውና በአንዳንዶቹ አካባቢዎች ጨርሶም ላይጨልም ይችላል። በመሆኑም ሙስሊሞች ስለ ጤናቸውም እንዲያስቡ የኦክስፎርድ ዩኒቨርሲቲው ዶክተር ራዚን ማሩፍ መክረዋል። በመሆኑም አሉ ዶክተር ማሩፍ፣ እባካችሁ መብላት በሚቻልባቸው ሰዓታት ብዙ ከመብላት ተቆጠቡ፣ ወደ ጾሙ አድሉ እንዲሉ ነው። በእርግጥ ከሮመዳን ጀርባ ያለው መሠረታዊ መልእክት እኮ ራስን ለሥርዓትና ለመቆጠብም ማስገዛት ነው ብለዋል ዶክተር ማሩፍ። የማለዳው ምግብ ኃይል ሰጪ፣ ሙሉ ቀን ያለ ሌላ ምግብ ማስዋል የሚችሉ ካርቦሃይድሬትስ በርከት ያሉባቸው እንዲሆኑ ነው ዶክተር ማሩፍ የሚመክሩት። ስሁር በቀላሉ መፈጨት የሚችሉ እንደ ቂጣ፣ ሰላጣ እንዲሁም አጃን የመሳሰሉ ቢሆኑ ይመረጣል ብለዋል ዶክተር ማሩፍ። ምክንያቱም እነዚህ የምግብ ዘሮች ኃይልን ቀስ እያሉ ነው በሰውነታችን ውስጥ የሚያመነጩና የሚለቁት። በማፍጠሪያ ሰዓት ግን በልማድም በሳይንስም በብርቱ የሚታወቁ የሚዘወተሩና የሚመከሩ የምግብ አይነቶች ቢኖሩም ቅባትና ስኳር የበዛባቸው እንዲሁም የተጠበሱ ምግቦችን ማብዛት እንደማይመከር ብዙ ተመራማሪዎች ይናገራሉ። የአመጋገብ ሥርዓት ከፍተኛ ተመራማሪዋ ላቭሊ ራንጋናዝ ለገልፍ ኒውስ የዜና አውታር በሰጡት ምክር በሮመዳን ውስጥ መተኛትና በሰውነት ውስጥ በቂ ፈሳሽ እንዲኖር ማድረግ የጤናን ሁኔታ ለመጠበቅ ቁልፍ ምስጢር መሆኑን ገልጸዋል። የተጠበሱ ምግቦች የእንቅልፍ ሥርዓታችንን ስለሚያውኩት ለስሁር መነሳት አስቸጋሪ እንደሚሆን የሚናገሩት ራንጋናዝ ሰውነታችን ቅባቶችን ለመፍጨትና ለማድቀቅ የተራዘሙ ጊዜ እንደሚፈልግ ይገልጻሉ። ለዚህም በቂ ፈሳሽ ወይም ውሃ በሰውነት ውስጥ እንዲኖር አለማድረግ ድርቀትንና መመጠጥን ብቻ ሳይሆን የሆድ እብጠትንም እንደሚያመጣ አስጠንቅቀዋል ራንጋናዝ። በዓለም ዙሪያ ዛሬ ሮመዳንን የጀመሩ 1.6 ቢሊዮን ሙስሊሞች አሉ። በሙስሊም አማንያን ቁጥር በዓለም ግዙፏ ኢንዶኔዥያ ከ206 ሚሊዮን ህዝቧ 196 ሚሊዮን የሚሆነው ሙስሊም ነው። ዩናይትድ ስቴትስ ከ3.3 ሚሊዮን በላይ ህዝቧ ሙስሊም ነው። ኢትዮጵያ በነቢዩ ሙሐመድ የተላኩ ሰዎቻቸው የመጀመሪያውን ሂጅራ ያደረጉባት ሀገር ነች። ሮመዳን ሙባረክ በዓለም ዙሪያ ላላችሁ ሙስሊሞች። ጊኒ በመጨረሻ ከኢቦላ ነፃ መሆኗ ባለፈው ሳምንት ውስጥ ታወጀላት። ለኢቦላ ቫይረስ የተጋለጠ ሰው መጨረሻ ላይ ከተገኘባት ወዲህ 42 ቀናትን ቆጥራ የጨረሰችው ከአምስት ቀናት በፊት ነው። ምንም እንኳ ጊኒ ባለፈው ታህሳስም ከኢቦላ ነፃ መሆኗ ታውጆላት የነበረ ቢሆንም ባለፉት አምስት ወራት ውስጥ ግን ሁለት ጊዜ ቫይረሱ ብልጭ ሲል ታይቷል። የጤና ዝግጅት ለዛሬ በዚሁ አበቃ።
We should expect flare-ups. That is... Thank you.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው።
በዛሬዎቹ ልዩ ልዩ ፕሮግራም አዘጋጅና አቅራቢዎች እንዲሁም ደግሞ በዋና አዘጋጅዋ ትዝታ በላቸው ስም የምንሰናበታችሁ እኔ አዲሱ አበበና
አዳነች ፍስሐዬንን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
አብራችሁን ስለቆያችሁም እናመሰግናለን። The Voice of America.